ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 2 ቀን 2009 ዓመተ ምህረት ነው። ዝግጅታችንን በዜና እንጀምራለን። በማስከተልም አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከፍተኛ አመራር ኮሚቴ አባል ከፍኖተ ርዕይ ቴሌቪዥን አገልግሎት ጋር ያደረጉትን ቃለ ምልልስ ሁለተኛ ክፍል እናሰማለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
በቅድሚያ ዜና።
የወያኔ አገዛዝ በዜጎች ላይ እያካሄደ ያለውን አፈና አሁንም የቀጠለ መሆኑን ከያቅጣጫው የሚደርሱን ዜናዎች ይጠቁማሉ። ሐሙስ ታህሳስ 27 ቀን በባህር ዳር ከተማ የአማራ ሐኪሞች ማህበር ፕሬዝዳንት የነበረው ዶክተር ጋሹ ግንዱ በወያኔ የጸጥታ ኃይሎች ታፍኖ ከተወሰደ ከሶስት ቀናት በኋላ በባህር ዳር 09 ፖሊስ ጣቢያ ታስሮ ተገኝቷል። ከጎንደርና ከጎጃም ከተሞች ወጣቶችን እያፈኑ መውሰድ የቀጠለ ሲሆን የወያኔ አፈና በማምለጥ በራሃ ገብተው የትጥቅን ትግል የሚቀላቀሉትም ሆነ ወደ ተለያዩ ቦታዎች የሚሰደዱ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱ ይነገራል። በተያያዘ ዜና አናንያስ ሶሪ፣ ኤልያስ ገብሩና ዳንኤል ሽበሺ የተባሉ ወጣቶች ከተያዙ 53 ቀናትን ያስቆጠሩ ሲሆን እስከዛሬ ፍርድ ቤት ሳይቀርቡ በእስር ቤት እየማቀቁ ይገኛሉ። የወያኔ አገዛዝ በመንግስት ቁጥጥር ስር ያሉ ቁልፍ ተቋማትን ለውጭ ሀገር ባለሀብቶች ለመሸጥ ማቀዱን የወያኔው ጠቅላይ ሚኒስትር ተብየው ለጋዜጠኞች በሰጠው መግለጫ አስታውቋል። የባህር ትራንዚትና ትራንስፖርት አገልግሎትን ለቻይና ለመስጠት የመጀመሪያ ዙር ድርድር መጠናቀቁን ቀደም ብሎ መዘገባችን ይታወሳል። የዜጎችን መብት ማፈኛና መቆጣጠሪያ የሆኑት እንደ ቴሌኮሙኒኬሽን የመሳሰሉ ተቋሞችን አገዛዙ ለውጭ ባለሀብቶች አሳልፎ ይሰጣል የሚል ግምት ባይኖርም አዳዲስ ቴክኖሎጂን ለማስገባትና አሰራሩን ዘመናዊ ለማድረግ በሚል ፈሊጥ እንደ ባንክ፣ አየር መንገድ የመሳሰሉ በርካታ ተቋማትን ለውጭ ባለሀብቶች በንብረትነት ለመሸጥ መታቀዱን ከውስጥ አዋቂዎች የተገኘ መረጃ ይገልጻል። የውጭ ባለሀብቶች ተሳታፊ ሊሆኑ የሚችሉበት በርካታ የኢኮኖሚ መስክ መኖሩ ግልጽ ሆኖ ሳለ ቁልፍ የሆኑ የኢኮኖሚ ተቋማትን ለባዕዳን ቁጥጥር ስር ማድረጉ ወያኔ የሀገሪቱን ንብረት ከሚያዘርፍበትና ሉዓላዊነቷን ከሚያስደፍርበት መንገድ አንዱ ነው ሲሉ የፖለቲካ ታዛቢዎች ይናገራሉ። በአፋር ብሔራዊ ክልል ከ11 ዓመት በፊት የተጀመረው የተንዳሆ የመስኖ ግድብ ከታቀደው ጊዜ በ8 ዓመት ተራዝሞና ከተያዘለት በጀት በአምስት እጥፍ ጨምሮ የተጠናቀቀ መሆኑ ታወቀ። ግድቡ ሲጀመር በሶስት ዓመት ጊዜ ውስጥ እንዲጠናቀቅ ታቅዶ የነበረና የግንባታው ወጪ 870 ሚሊዮን ብር ተገምቶ የነበረ ሲሆን በስምንት ዓመት ዘግይቶ 5.6 ቢሊዮን ብር የፈጀ መሆኑ ታውቋል። የግድቡን ጥንካሬና ጥራት አጠያያቂ መሆኑን የሚገልጹ ባለሙያዎች ለጊዜው መራዘምም ሆነ ለወጪው ጭማሪ የተቋራጮች ልምድና አቅም ማነስ ሳይሆን ዋነኛው ምክንያት ሙስና መሆኑን ይናገራሉ።
የኡጋንዳው ፕሬዝዳንት ሚስተር ሙሲቪኒ የመጀመሪያ ልጃቸውን የፕሬዝዳንቱ ልዩ አማካሪ አድርገው መሾማቸው ታወቀ። በቅርቡ ከብርጋዴር ጀነራል ወደ ሜጀር ጀነራል እንዲያድጉ የተደረገው የሙሲቪኒ የመጀመሪያ ልጅ የፕሬዝዳንቱን ቦታ እንዲተኩ ሁኔታዎች እየተመቻቹ መሆናቸው ተነግሯል። የፕሬዝዳንቱ ልዩ አማካሪ በመሆንና የቀን ተቀን የመንግስቱን ስራ በመስራት እውቀትና ልምድ ያገኛሉ ተብሏል። ላለፉት 31 ዓመታት በስልጣን ላይ የቆዩት ሙሴቪኒ በቅርቡ በወታደራዊ ተቋም ውስጥ ከፍተኛ ሹምሽሮች አድርገዋል። የወታደሩን ዋና አዛዥ ከስልጣናቸው አንስተው የሥራ ሚኒስትር ያደረጓቸው ሲሆን ባለፈው ህዳር ወር በአካባቢው ንጉሥና በተከታዮቻቸው ላይ ጥቃት ፈጽሞ በርካታ ሰዎችን አሰቃቂ በሆነ መንገድ የገደለውን ወታደራዊ አካል የኡጋንዳ ወታደራዊ ተቋም ዋና አዛዥ አድርገው ሾሟቸዋል። በቅርቡ በጋምቢያ የተካሄደውን ምርጫ አስመልክቶ የፕሬዝዳንቱ ፓርቲ ባቀረበው የአቤቱታ ጥያቄ ላይ የጋምቢያ ፍርድ ቤት የሚሰጠውን ውሳኔ ለሚቀጥለው ሳምንት ያስተላለፈ መሆኑ ታውቋል። በሕጉ መሰረት በምርጫው የተሸነፉት ፕሬዝዳንት ጃሜህ ስልጣን ማስረከብ ያለባቸው ጥር 11 ቀን ሲሆን እስከዚያ ጊዜ ድረስ በአገሪቱ ውስጥ ያለውን የፖለቲካ ውጥረት ይበልጥ ያከረዋል ተብሎም ተፈርቷል። እስካሁን ድረስ ምርጫውን ያሸነፉት ሚስተር ባሮም ሆነ የምርጫ ኮሚሽኑ ስለ አቤቱታው ያልተነገራቸው ሲሆን የሚቀጥለው ሳምንትም ፍርድ ቤት ተሟልቶ የሚሰራ መሆኑን አጠራጣሪ ነው ተብሏል። ሚስተር ባሮ በሚቀጥለው ሳምንት ስልጣን እንደሚረከቡም ዝተዋል።
አድማጮቻችን፣ ለዛሬ አጠናቀርነው ዜና በዚሁ ይጠናቀቃል።
በማለ ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ አሜሪካ በሰው ተፈተነች ጊዜዋን ጠብቃ። ሽንብራ ሲዘራ ሌላዊ አንዱ ሞቶ ሲያድግ አንዱ ይወለዳል። ቆንጆዋ እያለች የምታምር ሸጋ አጋጣሚ ሆኖም ይወደዳል ፉንጋ። ለሁሉም ጊዜውን ይጠብቅለታል በማለ ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ አሜሪካ በሰው ተፈተነች ጊዜዋን ጠብቃ። ያ የተደነቀው ተብሎ አሁን የታልጋሪ እውነቱን ልናገር ባይመስልም ዘለባያን ጊዜ በጋሪ ያገባ ማይጠባ ለሁሉም ጊዜውን ይጠብቅለታል በማለ ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ አሜሪካ በሰው ተፈተነች ጊዜዋን ጠብቃ።
ወለል እንደ ተልባ ካሳየ በባብ መርዝ ምላሱ ቅርሻት እየቀራ ያልሆነውን ሆኖ በዘርዛራ ጥርሱ ሽክት እየዘራ ይሃፓ አለ እንዴ ይሃፓ ቋረጅ ይሃፓማ ሞተ ብሎ ሲዘላብድ የባጡን የቆጡን እየወሸከተ በትግል ጽናትን በጽናት መሞትን እየወነጀለ በስልጡን ፖለቲካው ያገር ጥቅም ሽጦ ለባዕድ ያደረ ሐቁ ይታይ ሲባል ሁሌም እንደ ተልባ ወለል ሸርተት ያለ ወደ ማጡም ሲዘጥ አይኑ እንደፈጠጠ በሚዛን ሲለካም ከላባ ቀለለ። ይሄ ውርደት ገጡ ለባዕድ ጌቶቹ ለተገንጣይ አድሮ ፓንዳ አንጃ ፋሽስት በታኝና ጠባብ ዙሪያውን ኮልኩሎ የሀገሩን መገንጠል ያለ ህዝቡ ፍቃድ ባስርጣ ተፈርሞ ባሻራው አጥሞ ያንድነት ኃይሎችን በባዕዳን ትዛዝ አልያችሁ ብሎ ሲያቀራራ ሰማ ነው ለሀገር ቆምኩ ይያለ ዲያስፖራን ሊያሳምን የባጡን የቆጡን እየቀባጠረ ውሸት እንደ ጣቃ እየተረተረ ከጠላት ወግኖ ኢትዮጵያን ሲያስበትን ወገንን ሲያሳረድ የእንግሊላ አጋድሞ የሀገርን ጥቅም ሲነካ ሁሌም እንደ ተልባ ወለል ሸርተት ብሎ ቢመከር ቢዘከር አሻፈረኝ ብሎ ከሀቅ ጋር ተጣልቶ ልጆቼ እኮ ናችሁ መሳሪያው በጃችሁ ብሎ ተፈጣጥሞ አገር አስፈረሰ ወገንንም ጎዳ አቶ ፕሮፌሰር ለከርሱ አድምቶ በአንድ ለአምስት ጠርናፊት ተቀይደ አገር በዘርፈ ብዙ ጠላት በደም መጣጭ መሽገር ዋለልኝ ሲወገዝ ታጋዩዋ ሲሳደድ አዳኛም ሲገደል በጽናት መታገል በተገላቢጦች እንደ ነውር ሲቆጠር ፓንጻሩ ገዳዩዋ እንደ በኩር ልጇ ተሹሞ ሲከበር የሰር ነቀለውጡ ግቡን እንዳይመታ ጋሬጣ እየሆነ ግፉ ሞልቶ ሲፈስ አስርተ ዓመታቱ ስለተቆጠረ እስቲያደብ እንግዛ ዳግም አንታለል ወለል ሸርተት ባለ ትውልድ እንዳይረግመን በአደራ በላነት እየወነጀለ አዎ ታሪክ እንዳይወቅሰን ታሪክ እንዳይረግመን በአደራ በላነት እየወነጀለ ኢትዮጵያ ለዘላለም
ኢትዮጵያ ውስጥ ፍትህን እኩልነትንና ዲሞክራሲን ለማስፈን በመደረግ ላይ ያለውና የተከታታይ ትውልዶች መስዋዕት የተከፈለበት ህዝባዊ ትግል ዛሬም እንደቀጠለ ነው። ህዝባችን ለ25 አመታት የሰፈነውን ፍጹም ዝረኛና አምባገነናዊ የወያኔ አገዛዝ በሙሉ ልብ የተቀበለበት አንዳችም ጊዜ ባይኖርም በተለይ ከቅርብ ጊዜ ወዲህ ተቃውሞው እየከረረና ፈርጀ ብዙ የትግል ስልቶችን ያቃየጠና በህብረትም ኃይሉን አፈርጥሞ በመቀጣጠል ላይ ይገኛል። አገዛዙ በበኩሉ ያለ የሌለ ኃይሉን በማሰባሰብ የህዝቡን አንድነት ለመበተንና በመላው የሀገሪቱ ክፍሎች የተነሳበትን አመጽ ለመጨፍለቅ ግቢ ነፍስ ውጪ ነፍስ እየተንፈራገጠ ነው። አገሪቱ በጊዜያዊነት በተደነገገ አስቸኳይ አዋጅ የምትተዳደር ከመሆኑም በላይ በመቶዎች የሚቆጠሩ ዜጎቿ ተገለዋል። በመቶ ሺህ የሚቆጠሩት ደግሞ ወደ እስር ቤቶች ተወርውረው ለስቃይ ተዳርገዋል። ከዳር እስከ ዳር ድቅድቅ ሰልመት ሰፍኗል። ይሁን እንጂ ጨለማው ሲበረታ ንጋት መቅረቡ እንደሚታወቅ ሁሉ ከትላንት ይልቅ ዛሬ የግፈኛው አገዛዝ የመንኮታኮች አቀር መቃረቡን የሚተነብዩ ምልክቶች በጉልህ መታየት ጀምረዋል። ከዚህ መሰሉ ሀገራዊ እውነታ አንጻር ህዝባዊ ትግል ከዳይ ደስ ዘንዳ ከፖለቲከኞቻችን ምን ይጠበቃል? በማዕከላቸው ውስጥ ትብብርን ለማምጣት ምን እየተደረገ ነው? ክብራትና ክብራን ተመልካቾቻችን በእነዚህና በሌሎች ተማሳይ ጉዳዮች ዙሪያ ለሚነሱ ጥያቄዎች መልስ እንዲሰጡን አቶ ፋሲካ በለጠን የዛሬው የገጽ ለገጽ ዝግጅታችን እንግዳ አድርገናቸዋል። አቶ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ የአመራር ኮሚቴ አባል ናቸው።
ኢትዮጵያ ውስጥ በአሁኑ ሰዓት ያለው ችግር መፍትሄ ይሆናል መፍትሄ ፍለጋ በሚለው ነገር ነው። ሁለት አይነት የመንግስት አመሰራረት ክፍሎች ሲነገሩ ይናኛል ይሰማል ይደመጣል። እና አንደኛው ያው ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ያፓል ረጅም ጊዜ የታገለበት የጊዜያዊ ሽግግር መንግስት ነው። ሁለተኛው ደግሞ በቅርብ ጊዜ ውስጥ እየተደመጠ የመጣ ብዙ ተናጋሪዎችም ሲለፉለት የሚደመጠው የዚህ የባላደራ መንግስት የሚለው ነው። እና በእውነቱ ማከር ምንድን ነው ልዩነቱ? እና በአጠቃላይ ኢህአፓስ ሽግግር ሲል ምን ማለት ነው? ምንድን ነው እንትን ሲዘረዘረው?
እሺ እሺ፣ ጥሩ ጥያቄ ነው። እንግዲህ የባላደራ መንግስት የሚለው የራሱ የተለያየ ስሞች አሉት። ለነገሩ አንዱ ባላደራ ይላል፣ ሌላው የአበው መንግስት ይላል፣ የብሔራዊ አንድነት ጊዜያዊ መንግስት የሚላለ እንዲሁ ዝም ብሎም በጊዜያዊ መንግስትም የሚያቀርባለ። ሁሉም ግን አንድ ነው፣ አላማቸው መሸጋገሪያ ነው። ማለትም ያለው መንግስት ያለው ኃይል እንደ መንግስት የመንግስት ስልጣን የያዘው ቡድን ወርዶ ሌላ መንግስት ይምጣ የሚል ነው። እነሱ የሽግግር መሸጋገሪያ በሚሉትና እኛ እንደ ድርጅት ማለት ነው፣ ኢህአፓ እንደ ድርጅት የሽግግር ወቅት ወይም ሽግግር በሚለው መካከል መሰረታዊ የሆኑ የዓላማ የአመሰራረትና የሂደት ልዩነቶች አሉ። ይሄን ግልጽ መሆን ያስፈልጋል ማለት ነው። እነሱ ሽግግር ሲሉ መሸጋገሪያ ሲሉ እንግዲህ ብዙዎቹ ከዚህም ለምሳሌ ከውጭ ሀገርም ግፊት የሆነ ነው። ለምሳሌ የአሜሪካ መንግስት ሁኔታው እየጠጠረ ሲመጣ ከተወሰኑ የፖለቲካ ድርጅቶች የተውጣጣ ከተወሰኑ የፖለቲካ ድርጅቶችና አሁን ስልጣን ላይ ካለው ቡድን የተውጣጣ አንድ አይነት የሽግግር አይነት መንግስት የአንድነት መንግስት አቋቁሞ የሚቀጥለውን ምርጫ ወይም ምርጫውን እስከሚቀጥለውን ባይደርስ ቶሎ ምርጫ ሊያካሄድ የሚችልበትና የተወሰነ የስልጣን ሽግግር እንዲኖር ለማድረግ ተሞከረ ነበር። እና እሱን ነው እንግዲህ እነሱ ሽግግር ሲሉ ምርጫ ነው፣ ሌላ ነገር አይደለም። ያለው ስርዓት ያለው ስልጣኑን የያዙት ክፍሎች በተወሰነ ደረጃ እንደገና ለምርጫ ቀርበው ካሸነፉ የሚያሸንፉበት፣ ካላሸነፉ ደግሞ ያው ሌላው ያሸነፈው እንትን የሚልበት መንገድ አው እና ይሄንን ነው የሚሉት። ይሄ ስርዓቱን አይለውጠው፣ ስርዓቱን የሚለውጥ አይደለም፣ ዝም ብሎ እንትን ነው የሚያካሄደው ማለት ነው። በእኛ በኩል አላማችን ህዝቡም እንደሚለው ማለት ነው፣ ህዝቡም በደንብ በግንዛቤ እንደያዘው የስርዓት ለውጥ ነው። የስርዓቱ ለውጥ ነው ምንለው። ስርዓት ለውጥ ስንል ምን ማለታችን ነው? እዚህ ላይ ትልቅ ግንዛቤ ያስፈልጋል። ወያኔ ስልጣን ሲይዝ የዛሬ 25 ዓመት የደርግን ወታደር የነበረውን የወታደራዊ ተቋም አፍርሶ የራሱን ወታደር ነው ያመጣው። በወታደራዊ ኃይል የበላይነቱን አግኝቷል። አንድ ወታደሩን በሙሉ በሙሉ ተቆጣጥሯል። ሁለተኛ ለራሱ ለአገዛዙ እንዲያመቸው አገሪቷን በክልል በብሔር ክልል ደረጃ ሸንሽኖ የራሱን የፈጠራቸውን ድርጅቶች በዛ እንዲሮጡ አድርጎ ለእያንዳንዱ ክልል የራሱን የፈጠራ ድርጅቶች በአስተዳደሪነት አቋቁሞ ያንን የአስተዳደሩን ማዕከል ተቆጣጥሯል። ጸጥታውን ሙሉ በሙሉ አሁን በቅርቡ አንድ የጸጥታ ሰው እንደገለጸልን ሙሉ በሙሉ ዋና ዋናዎቹን የያዘበት ነው። ከዚህ በፊት እንደሰማሁትም ለምሳሌ ኢሚግሬሽን የሚባለውን ቦታ 100% የያዘበት ይሄ አለ። እንግዲህ ሌሎቹንም ደግሞ የመንግስት ቢሮክራሲ የምንለው የመንግስት አስተዳደር ተቋሞችን በሙሉ በራሱ ሰዎች የሞላበትና የተቆጣጠረበት ነው ማለት ነው። እና ይሄ ፍርሃት ያለ ምንም አይነት ኃይል ኢቭን sultana ማን ነው በምርጫ እንኳን ቢያሸንፍ ማንም ድርጅት ይሄን ሊቆጣጠር አይችልም። ይሄ መወገድ አለበት ነው መስተካከል አለበት ነው። እኛ የቂም በቀል እንትንም አይደለም ዝም ብለው ማፍረስ ሳይሆን መስተካከል አለበት። ያንን ለማስተካከል ከህገ መንግስቱ ይጀምራል። ከህገ መንግስቱ ጀምሮ የህገ መንግስቱ ራሱ ጥያቄው ሲገባል ማን አይጠየቅም ይባል አይችልም እነሱ እንደሚሉት። የትኛው ማገር ህገ መንግስት ይሻሻላል እኮ እንደውም ይወገድ ተወግዶም ባዲስ ይመጣል። ከዛ ውስጥ የሚያዝ ነገር ሊኖር ይችላል ጥሩ ነገር ሊኖር ይችላል። የማይረባ ደግሞ አፍራሽ የሆነና ለጸረ ኢትዮጵያ የሆነውን ደግሞ ሊያስወግድ ይችላል። የህዝብ ጉዳይ ነው እሱ በህዝብ ጉዳይ ነው የሚሆነው። ከዛ ሌላ የዚህ የወታደሩ ጉዳይ እንደተባለው ነው። አሁን ራሱ ወታደሩን ደረጃ በደረጃ ይዟል። በእርግጥ መጀመሪያ ራሱ ከተቆጣጠረ በኋላ የብሔር ተዋጽኦ እንዲኖረው ብሎ የተወሰኑትን አስወግዶ የተወሰኑትን ከታች ከተለያዩ ብሔርና ብሔረሰቦች አምጥቷል። ግን ዋና ቁልፍ ቦታዎችን ያያዘው እሱ ነው። ማያዝ ብቻም ሳይሆን እነዛ ደግሞ እንዴት እንደሚመደቡ ሁሉ ስልት አውጥቶለታል ማለት ነው። በየጊዜው አንዱ ሲወድቅ ሌላው የሚመጣበትን ስልት አውጥቷል። ኃይለ ማርያም ደሳለኝ እኮ ነው አሁን ጠቅላይ ሚኒስትር የደቡብ ሰው ነው። አዎ ኃይል አለው ስልጣን አለው። ማን ነው ስልጣን ያዘው እንዴት ነው ያ ስልጣንም እንትን የሚለው እነሱ በስልት ያስቀመጡ ስለሆነ ይሄንን ነው መፍረስ አለበት የምንለው እኛ ማለት ነው። እና እነዚህ ነገሮች ካልፈረሱ ዲሞክራሲ የሚባል ነገር አይኖርም። ለዲሞክራሲ በትክክል ተግባራዊ መሆን ለመብት መጠበቅ ነፃና ገለልተኛ የሆኑ ተቋሞችን የማበጀት የመፍጠር ሂደት አስፈላጊ ነው። መፈጠር አለበት። አለበለዚያ ዲሞክራሲ የሚለው ነገር ዝም ብሎ ዘበት ነው የሚሆነው ማለት ነው። የማንም መጠቀሚያ ነውና ይሄ ነው ልዩነታችን። ይሄንን ለማድረግ ነው የሽግግር ሂደት ያስፈልጋል የምንለው። አመሰራረቱ እንዴት ነው? እነሱ ቀደም እንዳልኩት ያው የተወሰኑ የፖለቲካ ድርጅቶች ይዘር አንዳንዶቹ የውጭ ኃይልና አንዳንዶቹ ከተቃዋሚ የፖለቲካ ድርጅቶች እነሱ የመረጧቸው የተቃዋሚ የፖለቲካ ድርጅቶችና ያለው አገዛዙ አባላት አንድ ላይ ሆነው ያቋቁመው ምርጫ እንዲያካሄዱ ነው። አንዳንዱም ደግሞ ያው ራሱም ወያኔም የምርጫውን እንትን መለወጥ አለበት መስተካከል አለበት ህግ መውጣት አለበት ብሏል። ተቃዋሚዎች ፓርላማው ውስጥ ሊገቡ የሚችሉበት ሁኔታ እንደሱ አይነትም እንደመሸጋገሪያ የሚወስዱ አሉ። ሌላው ደግሞ ዝም ብለው ከ የሽማግሌ የሆኑ ሰዎች አገራዊ የሆኑ ሰዎች ተመርጠው ለተወሰነ ጊዜ ስልጣኑን ይዘው እንዲያስተዳድሩና የሚቀጥለውን ምርጫ እስከሚቀጥለው ምርጫ ድረስ ያንን ምርጫ እንዲያካሄዱ ነው። ምርጫው ራሱ ግን በምን አይነት ሁኔታ ይካሄዳል ማንም የሚጠይቅም የለም። አውና እንዲህ አይነት ነገር ጨዋታ ነው ማለት ነው። ይሄን ነው አመሰራረት የሚሉት። በእኛ በኩል የሽግግር ወቅት በፊት ከሁሉም ኃይሎች የተውጣጣ መድረክ መፈጠር አለበት። በብዙ ነገሮች ላይ ሊወያይ የሚችል መድረክ ማለት መድረክ ነው። እንደ ጉባኤም ማለት ይቻላል እንደምንም ይቻላል። ግን ማንንም ያላገለለ ሁሉም የፖለቲካ ኃይሎች የህብረተሰብ ክፍሎችም ታዋቂ ግለሰቦች እንዲየመሳሰሉ የሀገር ሽማግሌዎች የመሳሰሉ በሙሉ አንድ ላይ መጥተው መምከር መቻል አለባቸው ማለት ነው። በእርግጥ አስቸጋሪ ነው። ብዙ ያስተሳሰብ ልዩነት ሊኖር ይችላል። ግን ለሀገር የሚያስበው በሙሉ ግን አብዛኛው ለሀገር የሚያስብ ስለሆነ ወደ ተጨባጭ ነገር ሊደረስ ይችላል ነው። ከዛ በኋላ የሽግግር ይሄ በዚሁ አካል አማካይነት አንድ የሽግግር መንግስት ሊቋቋም ይችላል። ከየትም ሊውጣጣ ይችላል። እሱ ችግር የለው ለሁለት አመት ለሶስት አመት ግን ኃላፊነቱን ወስዶ አስተዳደሩን የሚቀጥል ማለት ነው። ከዛ በኋላ ይሄ የሽግግር ወቅት በዚሁ የሽግግር ወቅት ጊዜ ነው እነዛ መስተቀደል ያልኳቸው መስተካከሎች መኖር ያለባቸው። በዚህ በመዋቅር በተቋም ደረጃ ተቋሞቹን የማስተካከል ከህገ መንግስቱ ጀምሮ ማለት ነው። ህገ መንግስቱ አብዛኛው ሰው ይቀጥል ካለ ምንም ችግር የለውም። ሌላው ማይኖሪቲ ሆኖ ይቀጥላል ማለት ነው። ግን መስተካከል አለበት የሚል ነገር ካለ ደግሞ መስተካከል አለበት ያ አንድ ነው ሁለተኛ በየቦታው ያሉት እነዚህ አሁን ቀደም የተከስኳቸው ዋና ዋና ተቋሞች የፍርዱ ተቋም አለ የወታደሩ ተቋም አለ የጸጥታው ተቋም አለ ያስተዳደሩ ውስጥ አለ እነዛ ነገሮች በሙሉ የወያኔንና የአንድ ዘር የበላይነትን የሚያስወግዱ ሁሉንም በእኩል የሚያስተናግድ ያን ነው አሁን አንዳንድ ሰው ወያኔን ማስወገድ ሲባል እሱን ግልጥ ማጡን አጥፍቶ በቃ የእሱን ብሔር ወይ ዋቴቨር የለም የሚልም ነገር ያመጣል አይደለም እንደሱ አይነት አመለካከት የለንም እኛ ግን ማንም ከማንም እንዳይበልጥ ነው ሁሉም በእኩልነት እንዲታይ ሁሉም ብሔርና ብሔረሰብ በእኩልነት እንዲታይ የሁሉም አስተዋጽኦ እንዲኖርበት እንደ ድርሻው የጋራ ቤት አው ያ እንዲኖር ነው ምንፈልገውና ያንን ሁኔታ እንዲፈጠር ይሄ ልዩነታችን ይሄ ነው
እዚህ ላይ በቅርቡ ባለፈው ሳምንት ወሰደኝ የአሜሪካው የዲሞክራሲ ሰብአዊ መብቶችና የሰራተኞች ጉዳይ ረዳት ሚኒስትር ቶም ማሉስኪ ለተወሰኑ ቀናት ጉብኝት ወደ አዲስ አበባ አቅንተው እንደው ከዚህ አይነት ጉብኝት ሚደረግ ወያኔ ላይ ቢደርስ ተጽዕኖ የሚያመጣው ውጤት ይኖራል ወምጣ ኢትዮጵያ ዝም ብለህ ተከታተል
አዎ በጣም ባለፈው ሳምንት ነው ይመስለኛል ወሬው ሲወራ ሲነገር ማለት ነው ብዙዎቹ ትልቅ ነገር ጠብቀው ነበር አንዳንዶች እንደውም ደና ግንዛቤ ያላቸው እንላቸው ሰዎች ሁሉ ሲያወሩ ሲሰማ አይ ይሄ አሁን መሄደው በዚህ በረዳት ሴክሬታሪ ደረጃ የሚሄድ ሰው ትልቅ ለውጥ ይዞ ነው የሚመጣው እንጂ እንዲሁ በቀላሉ አይደለም የሚል ነው ግን መጨረሻ ላይ የተረዳ ነው ንግግር አርጋዋል ተብሏል ግን የንግግሩ ውጤት ምን እንደሆነ አልተገለጸልንም አንድ ቦታ ላይ ግን ተገኙ ተባለ ይሄውም ላለፉት 7 አመታት ሲካሄድ የነበረው የአሜሪካና የወያኔ አገዛዝ ባለስልጣኖች የሚገኙበት አንድ ስለ ዲሞክራሲ ስለ ዝም ብሎ ጉንጭ አልፋ የሆነ ነገር ማለት ነው ስለ ዲሞክራሲ ስለ ሰብአዊ መብት ስለ አስተዳደር ምንድነው የምን አስተዳደር ነው የሚባለው መልካም አስተዳደር እነዚህን የሚያዋይ ተዋይቶ ሐሳብ ለሐሳብ ለሚል የሚለዋወጥ አካል ላይ ተገኙ የሚል ቀልድ ነው የሰማነው ማለት ነውና ኤኒዌይሱ እንግዲህ ለሁሉም ግልጽ መሆን ያለበት ምዕራብ ኃይሎች የራሳቸውን ጥቅም ነው የሚጠብቁት እንጂ ለሌላው ግድ የላቸውም ለዚህም ነው አምባገነኖች እንትን ሲሉ ምንም ግድ የሌላቸው ባፋቸው ይናገራሉ ወርግት ዴሞክራሲ መኖር አለበት ይላሉ የማይፈልጉትም ጥቅም የሌለ ጥቅማቸው የማይጠበቅበት ቦታም ላይ የግድ ዴሞክራሲ እንዲኖር ብለው አምባገነኑ ሲታገሉ እናያለን በሌላ ቦታ ጥቅማቸውን የሚያስጠብቅ አምባገነን ካለ ደግሞ ሲያስቀምጡት እናያለን ማለት ነው ምንም እንትን ሳይሉትና እሱ የነሱ ጥቅም ስለሆነ ብዙም አያስገርምም በጥቅማቸው ነው የሚሄዱት ግን ያንን እኛ ተገንዝበን ወሳኙ የኢትዮጵያ ህዝብ ነው ወሳኞቹ እኛው ራሳችን ነን ብለን ይሄንን ይዘን መታገል ብቻ ነው ያለብን ትግል ካለ ደግሞ ምንም ኃይል የራሱ አምባገነን ኃይል ሆነ የውጭ ኃይል ሆነ ሊመልሰው አይችልም በአለም ላይ የታየ ነገር ይሄ ነው የህዝቡ ከቁርጦ ከተነሳ
ወሰደላው ተፋሲካ ወስቲ አሁን በጣም አንገብጋቢ ወደሆነ ጉዳይ መምጣት ይሄ የህብረት ነገር ሲነሳ ሁሉ ጊዜ ህብረት ጎደለን ህብረት መጉደሉ ደግሞ በጋሃድም እየታየ ነው ለመሆኑ በተቃዋሚ ድርጅቶች መካከል ጸረ ወያኔ ግንባር ፈጥሮ ለመታገል ወይም ደግሞ ጸረ ወያኔ ህብረትን ፈጥሮ ለመታገል ምን እየተደረገ ነው እስቲ ከዚህ አንጻርስ የድርጅቱ አቋም ምን ይመስላል ምንስ እያደረገ ነው ኢሃፓ ወበኩሉ ምን እያደረገ ነው ህብረት ለማምጣት
በህብረት ጥያቄ እንግዲህ ኢሃፓ አዲስ አይደለም አንደኛ ነገር በህብረት አሁንም ቢሆን አቋሙ ለውጥ ሊመጣ የሚችለው የህብረት ትግል ሲካሄድ ብቻ ነው ብሎ ያምናል ይሄ በድርጅቶችም ህብረት ሊሆን ይችላል በህዝብም ህብረት ሊሆን ይችላል የተቀደም እንዳልነው ማለት ነው የህዝብ ህብረት አንድ ላይ የሚመጣበት ነው እና ይሄ አቋማችን ነው እኛ አንድ አንድ ድርጅት ተወደደም ተጠላም አባሎቹም የሚሆኑትም ደጋፊዎቹም የሚሆኑትም ወይም ደግሞ እንደ አቋሙንም የሚስማሙትም ሰዎች የተወሰኑ ናቸው የተወሰኑም በመላው ኢትዮጵያን ህዝብ አንቀሳቅሳለሁ የሚል የፖለቲካ ድርጅት ሊኖር አይችልም የለም ማለት ነው ተወደደም ተጠላም በተወሰነ ኤሪያ የየራሳቸው ኮንስቲቱዌንሲ የየራሳቸው ደጋፊዎችና አባላት እና አቋማቸውን የሚደግፉ ሰዎች አሏቸውና የግድ በእነዚህ ኃይሎች በእነዚህ የተለያዩ ኃይሎች መካከል ህብረት አንድነትና የጋራ እንቅስቃሴ ካልተፈጠረ ብዙ ጊዜ ትግሉ ውጤታማ አይሆንም እና ይሄንን እናምናለን በእኛ በኩል እምነታችን ነው ህብረት ያስፈልጋል ብለን ለዚህም እንግዲህ ታሪካችን እስከዛሬ ድረስ ማለት ነው ብዙ በጣም ብዙ ግዚያችንንና በጣም ብዙ ጥረታችንን በዚሁ ላይ አውለናል ገና ከወያኔ ስልጣን ሲይዝ ጀምሮ ማለት ነው ወያኔ ስልጣን ይዞ ስልጣን ወደ ስልጣን ሲቃረብ ህዝቡን ለማንቀሳቀስ ሞክረናል እዚህ ውጭ በነበረው ማለት ነው ሁሉንም ኃይሎች አንድ ላይ ያካተተ ጉባኤ ጠርተናል ቶሮንቶ ላይ የዛ ጉባኤ ውጤት ደግሞ ይዳሃቅ የሚባለውን የትግል ድርጅት ፈጥሮ ነበር በዛም የተወሰነ ጊዜ ተንቀሳቅሰናል በእርግጥ ችግሮች አልነበሩ የተወሰኑ ሰዎች ተተውደዋል የተወሰኑ ድርጅቶች ማለት ነው ግን ሌሎችም ተጨምረው ደግሞ ትግሉን እስከ ህብረት እስኪፈጠር ድረስ አብረት የተገፋበት ነበር ማለት ነው በህብረቱም ጊዜ 16 የሚሆኑ ድርጅቶች ነው በዛ ላይ የኛ ሚና ጎላ ያለ ነው ምንም በሙሉ ልብ ነው የተንቀሳቀሰው ማለት ነው ያንን ህብረት ለማቋቋም ህብረቱ የተወሰነ ደረጃ ሄደ በርግጥ የታለመለትንም ግብ አልመጣም ይሁን እንጂ ተሞክሯል ህብረት እንግዲህ በህብረት ደረጃ መታየት ያለባቸው ነገሮች አሉ ህብረት ስንል ማየት በደንብ መመርመር ያለብን አንደኛ ነገር ህብረት ለመፍጠር የዓላማ አንድነት ያስፈልጋል ይግድ መጀመሪያው እሱ ነው እሱ ከሌለ ህብረት ልንፈጥር አንችልም አይቻልም የዓላማ አንድነት ዓላማው ምንድነው ሁለት ነገሮች ናቸው በጣም ቀላል ሁለት ነገሮች ናቸው አንደኛው ሀገራዊ ሉዓላዊነትን እና የሀገር አንድነትን የተጠበቀ በእኩልነት ላይ የተመሰረተ አንድነት የህዝቦች እኩልነትን መሰረት ያደረገ ህዝባዊ አንድነትና የሀገራዊ ሉዓላዊነትን ማስጠበቅ አንድ ይሄ ነው ሁለተኛ ለህዝቡ ዲሞክራሲ ህዝቡ መብቱ ተጠብቆ የስልጣን ባለቤት የሚሆንበትን ሁኔታ መፍጠር ይሄን ዓላማ ካደረ ያደረገ ማንኛቸውም እንትን ኃይል ይተባበር ይችላል ከዚያ ዓላማዎች ከሆነ ግን መተባበር አይቻል በእኛ በኩል ማለት ነው ከዚህ ዓላማዎች የሆኑ ድርጅቶች ብዙዎቹን አነጋግረናል አሁን ከሌ ብሎ ማለቱ ብዙም አይጠቅምም ግን ለማነጋገር ሞክረናል ለማነጋገር ማለት ነው እና በዚህ ዓላማ ስር እንዲመጡ ከዛ ውጭ ያለው ሁሉ ነገር በህዝብ በውይይትና በህዝብ ውሳኔ ይፈታል አሁን ለምሳሌ ክልል ነገር ተነሳለን አንዳንድ ሰዎች በህገ መንግስቱ ውስጥ የተደረገው የዚህ በብሔርና ብሔረሰብ ያለ ክልል አሙ እኛም አናምንም በነገራችን ላይ ማለት ነው ግን የሚያምኑ ደግሞ አሉ ይሄ ነገር በውይይት የሚፈታ ነው በውይይትና በህዝብ ምርጫ በህዝብ ይሁንታ የሚፈታ ነው ማንም ማንንም ኢምፖዝ ሊያደርግ አይችልም ማለት ነው በአንድ አካባቢ ያለ ህዝብ በአንድ ክልል ያለ ህዝብ አይ እኔ በዚህ ክልል ውስጥ ነው መኖር የምፈልገው ስሜ ይሄ ነው ብሎ ካለ የለም አትችልም ብሎ ከሌላ ቦታ የመጣ ሰው ሊያግደውም አይችልም እና ያ ሁሉ ነገር ሁሉ በውስጣችን ያለ ችግር በአገራዊ አንድነት ክልል ስር ሊፈታ ይችላል በውይይት አዎ ግን የአገራዊ አንድነት የአገራዊ ሉዓላዊነት ጥያቄ ውስጥ ከገባ ማለትም አንድነቷ ጥያቄ ውስጥ ከገባ የህዝቡ እኩልነት ጥያቄ ውስጥ ከገባ ችግር አለ በሁለቱም ሳይድ ማለት ነው እኩልነትንም ማምኑም አንዳንድ ግለሰቦች አሉ እኮ በነገራችን ላይ ማለት ነው አይነሳም ይሉ ልክ እንዳለም ይቆጥሩ ማለት ነው ነው አይደለም ህዝብ የህዝብ ህዝብ ወቁልቁልና መኖር አለበት ማ አገራዊም ደሞ ያው ቀደም እንዳልኩት አንድነቷን የተበቀ መሆን አለ ከዛ ውጭ ከዛ ስር ሁሉ ነገር መፈታት አለበት ነው ይሄንን አላማ ያደረገ ኃይል መምጣት ወደ እንትኑ መምጣት አለበት ይሄ አንድ ነው እንግዲህ አንዱ የሚያጣላው ወይም የሚያለያየው ይሄ ነው ሁለተኛው የፖለቲካ ድርጅቶች ተግባራቸውን ከወቅቱ ሁኔታ ጋር ተግባራቸውን እማያቋሉ ይሄን ለማለት የሚያነሳሳይ ምንድነው አሁን ያለው ትግል የሚጠይቀው የዲሞክራሲ ትግል ነው ህዝቡን ስልጣን የማስጨበጥ ትግል ነው አይደል ለህዝቡ ስልጣን ህዝቡ ስልጣን እንዲያገኝ ህዝቡ ስልጣን ህዝቡ ስልጣን እንዲያገኝ ነው እንጂ ኦሬዲ ባለ ስርዓት ውስጥ ተወዳድሮ ስልጣን ማግኘት አይደለም እያንዳንዱ የፖለቲካ ድርጅት ተግባሩ መሆን ያለበት ትግል የምናካሄደው መስዋዕትነት የምንከፍለው ለስልጣን ራሳችን ለመጨበጥ አይደለም ህዝቡ እንዲጨብጥ ለማድረግ ነው ለህዝብ ህዝብ ስልጣን ላይ ሊያወጣ የሚችልበትን ኃይል ከሰጠነው መብት ከሰጠነው ወይም ሁኔታውን ካመቻቸለት ከዛ በኋላ የፈለገውን መምረጥ መብቱ ነው ያኔ መወዳደር ይቻላል እና ምን ለማለት ነው አንዳንድ ድርጅቶች ልክ ያን አይነት ሁኔታ እንዳለ ለስልጣን የሚወዳደሩ ይመስላቸዋል እና ህብረት ውስጥ ከገቡ ያን ነገር የሚያጡት ወይም ደግሞ አባሎቻቸው አባል ማፈሩ ወይም ማዳብሩ ወይም አባሎቻቸው የሚያጡ የሚመስላቸዋል ይሄ አመለካከት ትክክል አይደለም መወገድ አለበት ማለት ነው አሁን ያለው ትግል ህዝባዊ ትግል ነው ለዲሞክራሲ የሚደረግ ትግል ነው ህዝቡን ስልጣን ለማስጨበጥ የሚደረግ ትግል ነው ለዚህ ሁሉም ድርሻ አለው ሁሉም መታገል መቻል አለበት በትግል ውስጥ ያድጋል እኮ ያንዳንዱ አባላቱንም ምኑንም ያዳበረ ሊሄድ ይችላል አብረን ሆነን ያንን ሁኔታ እናምጣ ነው አሁን እኮ ያንን ሁኔታ እናምጣና ከዛ በኋላ ያ ሁኔታ ከተፈጠረ በኋላ ከዛ ደግሞ ብንፈልግ እንዋዳለን ብንፈልግ ምን ማአት ነገር አለ ማአት እንትኖች አማራጮች ማየት ይቻላል ማለት ነው ያን ግዜ እንደ ሁኔታው መቅረብ ይቻላል ግን እስከዛ ድረስ ግን መሄድ አለብን ህብረት እንፍጠር ስንል አላማችን ያ መሆን አለበት ህዝብን ለማስልጣን ለማስጨበጥ መሆን አለበት የሚለው ሁለተኛው ነው እንግዲህ እዚ ላይ ችግር አለ ሌላው ችግር ትክክለኛው ድርጅት ማን ነው የሚለውም እሱ ራሱ አሁን ችግር ውስጥ እየገባ ነው ማለት ነው። ብዙ ድርጅቶች ይፈለፈላሉ በየቀኑ እና የትኛው ድርጅት በወያኔ የማይከፈለው ነው ወይም በወያኔ ያልተመሰረተ ነው የሚለውን ማጣራትም እሱ ራሱ አንድ ሌላ ችግር ነው። እንግዲህ እነዚህን ችግሮች ማነሳው ህብረት አይቻልም ለማለት አይደለም ግን የተደቀኑ ችግሮችን ለማየት ነው። ከዛ እንግዲህ የድርጅቶች ህብረት ስንል በርግጥ በተጨባጭ አገር ቤት እንቅስቃሴ የሚያደርጉ መሆን አለበት ምክንያቱም ትግልን ለማዛመድ። ከዛ ውጪ ግን ሰፋ ያለ እንቅስቃሴ መፍጠር ይቻላል ህዝቡን ባጠቃላይ ፖለቲካ ድርጅቶችንም ታዋቂ ግለሰቦችንም ስብስቦችንም ለኢትዮጵያ የሚያስቡ ኢቨን የፖለቲካ ድርጅቶችም ባይሆኑ ግን ሀገራዊና ህዝባዊ ስሜት ስላላቸው ማለት ነው አሁን እንደሚታየው በየቦታው ያሉት ኮሚኒቲስ በየቦታው ያሉት በሌላ መንገድ የተደራጁ ድርጅቶች ሁሉ ይሄንን ሀገራዊ አጀንዳ ሲያነሱ እና ሲያሰሙ እንሰማለን እና እነዚህ በተጨባጭ እንዲህ አይነት ሰፋ ያለ እንቅስቃሴ ውስጥ ገብተው አስተዋጽኦ ሊያደርጉ ይችላሉ ብለን እናምናለን። ይሄ ነው እንግዲህ በእኛ በኩል ጥረት እናደርጋለን። ምን ግዜም ጥረታችን እንግዲህ ሱን ሙሉ በሙሉ መናገር ይከብዳል ግን ጥረቶችን ማድረግ አለብን። ያሉ ፍላጎቱ ያላቸው ብዙ በርካታ ድርጅቶች አሉ እና ያንን እንግዲህ ያዳበርን ሄደን በተሻለ መጠን ደግሞ ሰፋ ብሎ ሁሉም የተካተተበት የሚመለከታቸው ማለት ነው። የተካተቱበት ቢሆኑ ጠቃሚታ አለው ብለን ነው እናምነው።
በዚህ ረገድ ኢህአፓ የተቻለውን ለማድረግ ቃል ይገባል በህዝቡ ፊት።
አዎ 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 በጣም
ከዚህ ፊት ጫወታል ብሮ አይነት ሚና ጫወታል ነው
በደንበኛ ምንም ወደ ኋላ አንልም በሱ በኩል
ምንም ጥሩ ህዝባዊ እንትግል እንግዲህ በአጠቃላይ ለማጎልበት ብሎም ደግሞ ለውጤት ለማብቃት እንደው ምን መደረግ ይኖርበታል? እንደው በመጨረሻ ላይ እስከዛሬ እስካሁን ድረስ ካላችሁ ነገሮች ውስጥ ያልተደሰሰ ነገር ካለ እንትን ቢለፈኩትና ቢያልፉ።
እሺ እንግዲህ ህዝባዊ እንትግል ለማጠናከር በጣም የተለያዩ በርከት ያሉ ነገሮች ማድረግ ያስፈልጋል። እዛውስት ማዘርዘር ጊዜ ማባከን ነው የሚሆነው። ግን ዋና ዋናዎቹም አንድ ሁለት ሶስት ነገሮች አስቀምጬ ባልፍ ምናልባት የተወሰነ ግንዛቤ ይሰጣል ብዬ አምናለሁ። አንደኛው የህዝባዊ ትግል ያለፈው ከአመት በላይ የሆነው ትግል ማለት ነው። አንድ ቀደም እንዳልኩት የሰበረው ነገር ቢኖር በህዝቡ መካከል ያለው አንድነት መጠናከሩ ነው። የወያኔን ሴራ በዚህ በኩል ነው የወያኔን የክፍፍል ሴራን መስበሩ ነው። ይሄ መጠናከር አለበት ነው። ለይሄንን የህዝብ አንድነት ሊያናጉ የሚችሉ በወያኔን በኩል ሆነ በሌላውም በኩል ሆነ ያሉትን ክፍሎች የግድ መታገልና እነሱን ማምከን ያስፈልጋል። ሊመክኑ የሚችሉት ግን ህዝቡን በተጨባጭ የህዝቡን አንድነት ስናስጠብቀው ነው። ይሄን ለምንድን ነው የምለው? ወያኔ እስካሁን ድረስ ለ25 አመት የወያኔ አገዛዝ ስልጣን ይዞ ሊቆይ የቻለው በርግጥ በተለያዩ ምክንያት ነው። የወታደሩን ክፍል ስለያዘ ወይም ሌላ ነገር ስለተቆጣጠረ ነው ማለት ይቻላል። አልፎ ተርፎም የራቡን የሌላም እርዳታ ስለአገኘ ነው ማለትም ይቻላል። ከነዚህ ሁሉ ሁኔታ ግን ዋናው የክፍፍል ሴራው ነው። እሱ የወያኔ ቡድን አነስተኛ ነው። የመጣበትን ብሔረሰብ ከኢትዮጵያ ህዝብ 6% ነው። ይሄንን ይዞ መቀጠል አይችልም። ለነገሩ ብሔረሰቡ አጠቃላይ እሱን ይደግፋል ማለትም አይደለም። ለነገሩ ማለቴ ነው። ኢቭን ቢደግፍም እንኳን ይሄን ይዞ መቀጠል እንደማይችል ያውቃል። ሊያደርግ የሚችለው ምንድነው? በስልጣን ላይ ለረጅም ጊዜ ለመቆየት መከፋፈል ነው። ህብረተሰቡ የከፋፈለው በክልል ብቻ አይደለም። ክልል አንድ ነገር ነው በርግጥ ክልል በማቋቋም ከዛ ደግሞ የተለያዩ ብሔረሰቦችን እንወክላለን የሚሉትን ታማኞችና አሽከሮች በማደራጀት ነው። ልክ ነው። ከሱ ሌላ ግን ዋናው ስልጣን ላይ ያቆየው የቻለው የስነ ልቦና ጦርነት ነው። እንደዛ ብዬ ላስቀምጠው የስነ ልቦና ጦርነት ነው። በተለይም በሁለቱ ብሔረሰቦች መካከል በትልልቆቹ የአማራውን ብሔረሰብ የኦሮሞ ሊገነጠልብህ ነው። ኦሮሞ ሊገነጠል ይችላል ኤኒታይም የሚለውን ቅስቀሳ በመንዛት አማራው ደግሞ በኢትዮጵያዊነት ስለ ኢትዮጵያ ምናምን በጣም የሚያስብ በመሆኑ ከኦሮሞ ጋር እንዲጣላ አድርጎታል። ወይም የኦሮሞን ቅስቀሳ በጥንጣሬ እንዲያይ አድርጎታል ማለት ነው። ይሄ አንድ ነው። አሁን ደግሞ በኦሮሞ አካባቢ ደግሞ ሄዶ አማራው እኮ የድሮውን የነፍጠኛ አገዛዝ ይመልስብ ነው የንጉሳዊ አገዛዝ መሬትን የቀማው ምን ያለው እንደዚህ ጡት የቆረጠው ያለ ጡት ሁሉ የተቆረጠ አውልት ሁሉ የሰራበት ነውና ይሄ ነው። ይሄንን ነው ሲጫወት የነበረው ከሌላ መዋቅራዊ የሆነ ተቋም ቁጥጥር ውጭ ይሄን የስነ ልቦና ጦርነት በማድረግ ነው እንትን ያለው ስልጣን ላይ ቆየው ማለት ነው። በአማራና በኦሮሞ ብቻም አይደለም በክርስቲያንና በሙስሊሙ መካከል ተመሳሳይ ስራ ነበር ሰራይ ነበር። አሁን ይሄ እየተሰበረ የተደናገጠውም ለዛ ነው። ይሄ ተሰበረ ቶታሊ ዞር በላሉት እንደውም ሌላ ወደ ሌላ ጽንፍ ሄደ ማለቴ ነው እሱም መገታት ያለበት ነው ለነገሩ ሌላ በየነና በየረሰብን ጣላት የማድረግም አይነትም ደግሞ አንዳንድ አዝማሚያዎች አሉና እሱም መገታት ያለበት ግን ይሄንን ይሄ ተሰበረውን ይሄንን ክፍፍል ይሄ ክፍፍል መሰበሩና ህዝብ ወደ አንድነት መምጣቱ አስደንግጦታል እና የህዝባዊ ትግል ሊጠናከር የሚችለው ይሄንኑ በማዳበር ነው የህዝቡን አንድነት የበለጠ በማምጣት የኦሮሞ የአማራው የሌላው የጋምቤላው የቤኒሻንጉል የምን ሌሎች ብሔረሰቦች አንድ ላይ ሊመጡ የሚችሉበትን ሁኔታ በማዳበር መሆን አለበትና ሁሉም በዚህ ላይ ሊያስብበት ይገባል አንድ መሆን አለብን እንደ ኢትዮጵያዊ አንድ ሆነን የሚበድለን አንድ አምባገነን ቡድን ነው ያ መወገድ አለበት የዛ ያ ስርዓት መወገድ አለበት ብሎ መነሳት እንግዲህ አንዱ ትልቁ ህዝባዊ ትግሉን ያጠናክሩ ከሚችሉ ወይም ደግሞ መደረክ ካለባቸው አብይ ጉዳዮች መካከል አንዱ ይሄ ነው ሁለተኛው ካለፈው ቀደም እንደተባለው ካለፉት አመጾች ህዝብ አመጾች ለየት ያለ መልክ የነበረው ያሁን በህቡ የተደራጁ ኃይሎች ያንቀሳቀሱት የነበረ መሆኑን ነው የህቡ እንቅስቃሴ ነበር የህቡ አደረጃጀት ነበር የህቡ ትግል ነበር እና ይሄንን ማስፋት መቻል አለበት ይሄ ነው ሊያዋጣ የሚችለው ይሄ ነው ህጋዊ ተብለው በህግ ደረጃ ተመዝግበው የተንቀሳቀሱ ድርጅቶች አይደለም እንቀሳቀሱ ማለቴ ነው እነሱን ማጥፋት አለብን ማስወገድ አለብን ወይ መተው አለብን ለማለት አይደለም ግን የነሱ አስተዋጽኦ ውስን መሆኑን ለመናገር ነው የትም አልደረሱም እኮ ያያየነው ነው እንደውም አንዳንዶቹ ከናካቴውም እየጠፉ ነው አሁን መያድ ወይም ደግሞ አንድነት አሁን ደግሞ ሰማያዊ ፓርቲ እንግዲህ እንዲያለ ራሱ አሁን ብዙ መስዋዕትነት የከፈለው የኦሮሞ ብሔራዊ ኮንግረስ የተባለው እነዚህ ሁሉ እንግዲህ እክል እየፈጠረባቸው ነው በታግለው በህጋዊነት ለመንቀሳቀስ አስቸጋሪ ሁኔታ አገዛዙ ራሱ እየፈጠረባቸው ያለ ነውና ሊያደርጉት የሚችሉት አስተዋጽኦ በጣም ውሱን ነው ለዛም ብዙ መስዋዕትነት ያስከፍላል ከዛ ውጭ ደግሞ በየራሱ በየድርጅቱ እየገቡ አባሎቻቸውን ማስፈራራት ከስራ ማስወገድ ማሰር እንዲህ የመሳሰሉ ነገሮች የራሱን ሰዎች አስገብቶ ድርጅቱን መበጥበጥ እንዲህ የመሳሰሉ ነገሮች እያደረገ ስለሆነ በህጋዊነት ተንቀሳቅሶ ለውጥ ለማስገኘት በጣም ከባድ ነው አገራችን ውስጥ ማለቴ ነውና የሚያዋጣው የህቡ እንቅስቃሴ ነው የህቡና ያው ሌላው ደግሞ ትጥቃዊ እንቅስቃሴ ነው ያ ግልጽ ነው ማለቴ ነው እሱንም ማጠናከር ያስፈልጋል ይሄ አንድ ነው እነዚህ ሁለቱ ሌላው የተቀናጀ አመራር ያስፈልጋል የተቀናጀ አመራር አሁን በየቦታው አመራር ነበር ልክ ነው አላመራር አይሆንም መቼም ያ ሁሉ ነገር ማለት ነው ሆኗል ግን መቀናጀት አለበት በየቦታው ያለ እንቅስቃሴ በየቦታው የሚካሄድ እንቅስቃሴ በተናጠል ከሆነ በተናጠል ይመታል ካልተቀናጀ ማለት ነው አንደኛው ሌላኛው እንደርዳታ ካልሆነ ይሄ ጉዳት ያመጣልና ይሄንን ማጠናከር ያስፈልጋል የሚጎለው ነገር ይሄ ነው የተቀናጀ አመራር ማለት ቀደም እንግዲህ ከህብረት ጥያቄ ጋር ያመጣው ይሄንንም ሊመልስ የሚችል ነው ሌላው መስፋት መቻል አለበት በኦሮሞና በአማራው ክልል ብቻ መሆን የለበትም ሌሎች ኢቭን ያማራውም ክልል ቢሆን የተወሰነ ጊዜ በማጀቴ ሸዋ ወይም ደግሞ ወልዲያ እንዲህ መሳሰሉ ቦታዎች ላይ የነበሩ እንቅስቃሴዎች ቢኖርም ሰፋ ያለ እንቅስቃሴ አልተደረገምና መስፋት ያስፈልጋል ለመስፋት ሙከራ ማድረግ አለባቸው ታጋይ ኃይሎች ባጠቃላይ ይሄ በአንድ ድርጅት በሁለት ድርጅት ወይም በተወሰኑ ድርጅቶች ላይ ብቻ የሚወድቅ ኃላፊነት አይደለም የሁሉም ነው የተደራጁት ኃይሎች በሙሉ ይሄን ተገንዝበው መንቀሳቀስ አለባቸው የሚል እምነት አለኝ እንግዲህ እነዚህ ከሆኑ በርግጥ ውጤት አመቺ ሁኔታ ይፈጥራል ብለን እናምናለን።
በጣም አመሰግናለሁ አቶ ፋሲካ። በመጨረሻ በዚህ የትግል ወቅት እንግዲህ ያፓ ለረጅም ጊዜ በትግል ውስጥ ለረጅም ጊዜ ቆየ አንጋፋ ድርጅት ከመሆኑ አንፃር በቀጥታ ለኢትዮጵያ ሕዝብ የሚያስተላልፈው መልእክት አጣምና የምድል ተቀበለበት።
እሺ፣ አይ እንግዲህ ብዙውን እንኳን ተናግረዋለሁ፣ ግን ለማለት የምፈልገው መጪው ጊዜ ብሩህ ሁኔታ ነው የሚይዘው፣ ተፈታታኝ ሁኔታ ነው የሚይዘው። ሁለቱንም መገንዘብ ያስፈልጋል። ብሩህ ነው የምለው ምንድነው? ካለው ሁኔታ ተነስቼ ነው። ከህዝቡ አቋምና አመለካከት ህዝቡ ይሄ አገዛዝ አንገፍግፎታል። በደሉ ቀደም እንዳልኩት ከስካፍ ጢሙ ድረስ የደረሰ መሆኑ እንደውም ገንፍሎ የወጣ መሆኑ ይታያል። ይሄንን በደል በቃኝ ብሏል ሰው። በእርግጥ አመጹ እንዳልነው ትንሽ ጋብ ቢልም በቃኝ ማለቱ ስሜቱ እንዳለ ነው ከየቦታው ከምንረዳው ማለቴ ነው ከአገር ውስጥና ይሄ ስሜት ስላለ ይሄንን አመጽ በአዲስ መልክ አደረጃጅቶ በአዲስ መልክ አስተካክሎ እና ገንብቶ ለውጤት ሊበቃ ይችላል የሚል ተስፋ አለ። እንግዲህ ብሩህ ተስፋ ምለው ይሄ ነው። ተስፋ አለ። በዚህ መሰረት መስራት ያስፈልጋል ባይለኝ አንድ ይሄ ነው። ሁለተኛ ተፈታታኝ ሁኔታዎችም አሉ። ምክንያቱም ራሱ ወያኔ የሚወስዳቸው ምርምጃዎች አሉ። አንደኛ የሱ እንኳን ቀላል ይሆን ነበር፣ ግን በሌላ በኩል ደግሞ ብዙ የሚተፈጠሩት ውጅምብሮች ገና አልጠሩ። ብዙ በህዝብ ወገን ሆነው ውጅምብር የሚነዙ ብዙ ናቸው። ያው ቀደም እንዳልነው ማለት ነው፣ በጣም ብዙ ናቸውና እነዚህ መጥላት መቻል አለባቸው። ራሳቸው መመርመርና ማስተካከል መቻል አለባቸው። ወደ ህዝብ ወደ አንድነት መምጣት መቻል አለባቸው። እነዚህ ከመጡ ቀላል ነው፣ ብዙም ጊዜ ማያስኬድም። እስካሁንም ይወድቅ ነበር። ማይንድ ዩ አሁን እንትን ለማለት የምፈልገው እስቲ ወደ ኋላ መለስ ብለን በኦሮሞ ወንድሞቻችን በየቦታው እንቅስቃሴ በጀመሩበት ወቅት ሌላው ተነስቶ አንድ ላይ የተቀናጀ እንቅስቃሴ ቢደረግ ኖሮ የት ይደረስ ነበር? ኢቭን የመጀመሪያውን ተሆነ በኋላ እንኳን ማለት ነው። አዎ እስካሁን ድረስ ወያኔ የሚባል ነገር አይኖርም ነበር በነገራችን ላይ ማለት ነው። ግን ያን በመሃል ሌላ እንትን መጣበት ከወያኔም እርምጃ ሌላ ማለት ነው። እና ያንን እዛ ላይ ትግል አለ። እንግዲህ ትግል ስለ መሳሪያ ትግል አይደለም ወይ ሌላ ትግል አይደለም፣ ግን ያመለካከት የሐሳብ ፍጭት እና ያመለካከትን የማስተካከል ትግል አለ በሁሉም አይነት መንገድ ማለት ነው። እዛ ላይ ሁሉም ኃይል አባቶችም በእድሜ የገፉትም ምሁራንም ሌሎችም የፖለቲካ ድርጅቶችም ተጨማሪ እንቅስቃሴ አድርገው ይሄንን ኃይል ወደ አንድነት ወደ ሀገራዊ አንድነት በማምጣት ትግሉ እንዲራመድ የማድረግ ኃላፊነት አለባቸው። ይሄ ነገር ከሆነ በእርግጥ ትግሉ አሁንም አጭር ነው የሚል እምነት አለኝ። በእኛ በኩል ምን ጊዜም ከትግል ወደ ኋላ ብለን አናቅም። ህዝባዊ ትግልን አንስተን ነው የምንታገለው። መስዋዕትነትም ከፍለናል። ባለፈውም አገዛዝ ጊዜ ከፍለናል፣ አሁንም ከፍለናል። በዚህኛውም ባለፉት 25 ዓመት አሁንም እየከፈልን ነው። አሁንም እንኳን ማለት ነው። እና ይሄ መስዋዕትነት ወደ ኋላ አደርገንም ብዙ ውጣ ውረዶችን አሳልፈናል። በውስጥም በውጭም ብዙ ችግሮች መጥተውብናል፣ ግን እንደ ድርጅት ቆመን ትግሉን እያካሄድን ነውና ይሄን እንቀጥላለን። የኛ አላማ አንድ ነው፣ ቀደም እንዳልኩት ነው። ያው በእኩልነት ላይ የተመሰረተ አንድነት የሚገነባበት ኢትዮጵያን ሁሉን ማድረግ፣ ሁለተኛ ለህዝቡ መሰረታዊ የሆኑ መብቶቹ ተጠብቀው የስልጣኑ ባለቤት እንዲሆን ነው። ከዛ ውጭ ሌላ ነገር የለም። የስልጣን ፍላጎትም አይደለም ሌላ ምንም ነገር የለም ማለት ነው። እና ለነዚህ ጉዳይ ምን ጊዜም ዝግጁ ነንና ከሌሎቹ ጋር ተባብሮ ለመስራት ወይም ለማንንም ለማስተባበር በዚህ በትብብር ውስጥ ተሳካፊ ለመሆን ምን ማለት ተሳካፊ ለመሆንና በዚህ በኩል የሚደርስብንን የሚፈልግብንን ሁሉ ለመከፈል ዝግጁ ነን በእኛ በኩል ማለት ነው። ምክንያቱም የኋላ ኋላ ያው ህዝባዊ ትግሉን ግብ ሊያስመታ ይችላልና እና ይሄንን ነው ይሄን ዝግጁነት በመግለጽ መልእክቴን አስተላልፋለሁ።
አቶ ፋሲካ እንግዲህ ሰፊ ጊዜውን ወስደው ለጥያቄዎቻችን መልስ ለሰጡን በተመልካቾቻችን በስቱዲዮ ባለሙያዎቻችንና በራሴልስም በጣም ከፍ ያለ ምስጋና እናቀርባለን። አመሰግናለሁ።
እኔም አመሰግናለሁ።
ያበበ ፓፓያ ብርቱካን ፍራፍሬዎቹ ማርማር የምትሉ ምረሩ እንደቆሶ ባላፊ ባግዳሚው እየተላጣችሁ በሆዳት ተብሰሉ ዘዴው የገባቸው እንደ ሎሚ ኮሽም ኮምጠጥ ያሉ ቆፍጠን አሻፈረኝ ብለው መቀንጠሱን ካንገት ለስልሶ እንደጎመን እየጎመዘዙ ምላስን ሰንገው ላንቃን አስረው ይዘው ጉሮሮን ጎፍነነው መቅመስ አይቻልም ብለው አስብለዋል በሐቅ አሳምነው። ስለዚህ ምረሩ ልመናን ትታችሁ ግደባን ትታችሁ በለስን ማንማረው ያምላክ ቃል አክብሮ አልሰለቀጥም ማለንጂ በራሱ ቆሞ ከጉረሮ ማን ማረው ድንችን ተድቦል ብሎ ቢታይ እንዳረጉት ቢሆን ታኝቆና ደቆ ለሆድ ከመተመን ካሮትን ማን ማረው ራሱን ደብቆ መሬት ስለገባ አብጦ ቢወጣጠር መች ተማረዱባ ቆፍጠን ነው ደጉ እድናለሁ ብሎ ቁልቁል ከማደጉ ካራሲ ሳልበት ሳር እንደሚግጠው በፋሲካው በግላይ እንደሳቀው ቆርቶ የዳግማትን ሳይው እንዳይሆን ነገሩ ሙዝና ጎመን ዘር ተቀምጠው ይምከሩ ፍሬው ያማረ ዘር እንዲሆን ካሰበ ምድረ ፍራፍሬ በትግሉ ይንጀርገግ ባዲስ እያበበ።